ሀገራዊ ምርጫ ለመካሄድ የሳምንታት እድሜ በቀረበት በአሁኑ ሰዓት የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አለመሆኑን የፖለቲካ ምሁራን እየተናገሩ ነው። የብሔራዊ ምርጫ ቦርድ በትናንትናው ዕለት በፌስቡክ ገጹ ላይ ይፋ ባደረገው መረጃ መሰረት ሚያዝያ 30/2013 ዓ.ም ድረስ 31,724,947 ሰዎች የምርጫ ካርድ መውሰዳቸውን አስታውቋል። ብሔራዊ ምርጫ ቦርድ ያወጣው ዝርዝር በተለይም ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ያሉ ክልሎች ላይ የምርጫ ካርድ ለመውሰድ አነስተኛ ተነሳሽነት መታየቱን ያመለክታል። ከዚህ በመነሳት ኤደን ገረመው የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፍቃዱ ኃይሉ ጋር ቆይታ አድርጋለች። ቆይታቸው አቶ በፍቃዱ አሁን ስላለው የዜጎች ተሳትፎ ያላቸውን ምልከታ ከሚያስረዱበት ይጀምራል።
እንግዲህ የምርጫ ሂደቱ በጣም የተጠበቀ ነበረ ከሁለት ዓመት በፊት። ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር፣ የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው። ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጽሁፍ ውይይቶች የሚመስል የጽሁፍም ማለት ምናልባት የተጋነነ ሊሆን ይችላል። ግን ከዛ በኋላ ያሉትን እንደውም ክርክሮች ያለመመልከት ሁላ አዝማሚያ በብዙሀን ዘንድ እየታየ ነው እና ምርጫው የተለየ ነው። ምንም ተወደደበትና በጣም የተለየ ምርጫ የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለ። ምናልባትም ሰዎች ተስፋቸው ተመናምኗል ብዬ ነው የምገምተው።
በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ትላለህ?
ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እየተከሰቱ ይገኛል። በዚህ ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ። ለምሳሌ ትግራይ በምርጫው ምክንያትም ግጭት የተቀሰቀሰባቸው ቦታዎች አሉ። በፋርና በሶማሊያ ድንበር ላይ ለምሳሌ የምርጫ መራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር የተስተዋለበትም አለ። ለምሳሌ 7 የምርጫ ኮንስቲትዩንሲዎቹ ምርጫ ቦርድ ራሱ ሰስፔንድ ያደረገው በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤንሻንጉል ያለው ግጭት ከእንደገና እየጠፉ የሚወጡት ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ ምዕራብ ኦሮሚያ ላይ ያለው ግጭት፣ እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት ዜጎች ማለት ነው። የመኖርና ያለመኖር ህልውና ስጋት ላይ ገብተዋል እና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱ እና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብሎ አቮይድ የማድረግ ነገር አንደኛ ይሄ ነው። ሁለተኛው ደግሞ በፊት ሲታሰብ የነበረው የዛሬ 3 ዓመት አካባቢ ሲታሰብ የነበረው እና ጠበቅ የነበረው ነገር ቀርቶ አሁን አሸናፊ ከሞላ ጎደል ይታውቃል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዢ ፓርቲ ነው። ሶ ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍረስትሬሽን አለ። በሌላ በኩል ደግሞ በተለይ ደግሞ እንደ ኦሮሚሾ ሁሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ግፊት ተደርጎብናል ብለው ወጥተዋል። የእነሱ መውጣት የእነሱ ደጋፊዎችም ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ ምርጫው ያተልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽዬ ኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ነበሩ ሙስሊም አስፈጻሚዎች እና በየቤቱ እየሄዱ እየቆሰቆሱ በጉልበት ቱ እያሉ ምናምን ያደርጉ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንት ሪክሩት ያደረጋቸው ሰዎች ስለሚበዙ ያቀረና ዲሞክራቲክ የሆኑ ሀገሮች ውስጥ እዚሁ ካልተጎተጎተ አይወጣም ማለት ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመ እንደዚህ አይነትም ትንሽ እየፋክተር አለችው። እነዚህ ሁሉ ተደራርበው ነው ያቀዛቀዘው ብዬ ገምታለሁ።
የደህንነት ስጋት እና የአሸናፊው መታወቅ ወይም የተበላ ቆብ መሆንን ከጠቀስካቸው ነገሮች መካከል ናቸው እና እነዚህ ነገሮች እንደውም የዜጎችን ተሳትፎ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎችን ተሳትፎ መጨመር አልነበረበትም ወይ? ዜጎች በድምጻቸው ቢያንስ ይህንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ? እሱ እንዴት ታየዋለህ?
እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም። አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው። አሁን በሚከሰተው ነገር ላይ ማለት ነው። ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላይ ሆኗል፣ አባሎቻችን ታስረዋል፣ ቢሮቻችን ተዘግተዋል ብለው ሲሄዱ 180 ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርቷል ማለት ነው። ይህንን ተመራጮች በቀስ ቢወጡ ምንም ሊቀይሩት የሚችሉት ነገር አይደለም ማለት ነው። እና ስለዚህ አሁን የጠየቀ ያሉት በቃ ጥርጥር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋት ቢሆን እንደውም ያባብስብናል ነው። በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው ነው እያሉ ያሉት ሰዎች በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግም ልምድ ይጠይቃል ብዬ ገምታል። መራጩ ራሱ ቢበልጥ ጥሩ ነው አንገብጋቢ መስሎ ከታየውና በትምሴ በካርዴ ለውጥ አመጣለሁ ብሎ ካመነ እንትግላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም።
ቅድም እንግዲህ በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብለሃል እና ምርጫ በአንድ ጊዜ መንግስት መቀየር ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምፅ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል እና ከሱ አኳያ ዜጎች መምረጣቸው ያለውን ጥቅም ሲያያይዘህ ንገረኝ።
እሱማ ካለምንም ምርጫ ምርጫ ከሌለበት እንትን የይስሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያችንን ምርጫ ስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ተወካዮች ምክር ቤት ከገቡ ቢያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት። ህግ ማውጣቱ ላይ የእውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል። ዜጎችን በንቃት መሳተፍ አለባቸው። ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፈው ነው መጨረሻ እንትን ያሉት። እሱ ዲቤቴብል አይመስለኝም። ዜጎችም የሚጠፋቸው አይመስለኝም። ነገር ግን በምርጫ ሰበብ እኛ ሆ ብለን ብንወጣ በምርጫ ሰበብ ሌላ ግጭት ይመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለነው። ስለዚህ ለውጥ ለማያመጣ ለምን ግጭት እናባብሳለን የሚል እንደውም ሪዘርቬሽን ማለት ነው። መጪው ግጭት ስላለ ማበረከት ነው እየተጠነቀቁ ያለች ብዙ ሰው ሰማ። እኔ ሰላም ነው የምፈልገው ነው ጀመረ። ስራ ላይ መስተካከል አለበት። ተስፋ የሚሰጥ እና ስርዓትን የሚቀርስ ዲያሎግም ያስፈልጋል።
ይህንን ምርጫ ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይህንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል፣ ከምርጫ ቦርድ ወይም ደግሞ እንደዚሁም ደግሞ ከሲቪል ማህበራት እንዲሆን ምን ማድረግ ይችላል?
ምልሽ አሁን መራጮች ምዝገባ ገሚሹበት ተጠናቋል። ገሚሹ የቀረው ስቲል የቀሩት ጋር የተቻለ መጠን ከፍተኛ የማነቃቃት ስራዎችን እና የሴኪሪቲ ዋስትና ዜጎች ያሏቸውን አማራጮች እንዲያውቁና የሚጭበረበር እንኳን ቢሆን የሚጠካበት ሰላማዊ መንገድ እንዳለ ማሳወቅ፣ ግንዛቤ መጨመርና ኢንተረስት መጨመርን እንድንላል። ግን አይቲንክ ትሌት እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫ ኦፍኮርስ ያስፈልጋል። እኔ የሚደራደርበት ነገር አይደለም። እስቀደም ብዬ ከምንም ምርጫ የይስሙላ ምርጫ ይሻለኛል፣ ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ያደርጉ ሰማለሁ፣ አንዳቸውም ያስኬዳሉ ብዬ አላምንም። ይሄ ብሔራዊ መግባባት ሄድ ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ ነው የማምነው። ምርጫ ከተደረገም በኋላ በቀጣይነት የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ኢትዮጵያ አሁን ባለንበት በጣም የተርመጠመጠ እና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አያመጣም እና ኤክስፔክቴሽኑን ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የ97 ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በፋሽስት ሊገኝ የሚችለ ይታወቃል። ገዢ ፓርቲ ወይ ብዙ ድምፅ ያሸንፋል ያገኛል፣ ወይም በጣምራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ ተወካዮች ምክር ቤቱ። ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ።
በጣም ነው የማመሰግነው በፍቃድ ጊዜ ውስጥልኝ።
እኔም በጣም አመሰግናለሁ።